የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ ዛሬ ቀኑ ሰኞ ግንቦት 19 2011 ዓ.ም ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙ ይሁን። የኢትዮጵያን ትምህርት በማዘመንና ጥራቱን በመጠበቅ ጉዳይ ምሁራንና አሳቢያን በዚህ በዋሽንግተን ዲሲ ተወያይተዋል።
ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው፣ ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ለአንድ አስተማሪ ቢፈልጉ፣ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ፣ ወይም ደግሞ ለአንድ ወር ሊሆን ይችላል ለረጅም ጊዜ፣ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ።
በውይይቱ ተሳታፊ ከነበሩት መካከል አንዱ የሆነውን የኢትዮጵያ ባለሙያዎች መረብ ተባባሪ መስራች ሽመልስ መኮንንን የሰማ ነው። ዝርዝር ጉዳዩን ቆየት ብለን እናሰማችኋለን።
ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፐንደንት አይደሉም። ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህን ሰርቪሶች ማግኘት ይችላል።
የእጅ ስልኮች ላይ ትኩረት ካደረጉ አገልግሎቶች መካከል አንዱ የሆነውን የሄሎካሽ ምክትል ኃላፊ አቶ ዘውዱ አሰፋ ነው የሰማናቸው። አብራችሁን ቆይና እንግዲህ ቀጣይ ሌሎችም መሰናዶዎችን ትሰማላችሁ። ቀኑን በታሪክ ውስጥ የምንዘክርበት ከዕለቱ ትኩስ ወሮች መካከል ደግሞ መርጠን የምናሰማበት አፍታም ይኖረናል። እኔ ሀብታሙ ስዩም ነኝ አብሬያችሁ የማመሸው ጋቢና ቪኦኤ። ቅድሚያ የዓለምን ውሎና ዳር የሚነግሩን ዜናዎች ይሰማል። በኔፓል መዲና ካታማንዱ ትናንት እሁድ በደረሱ ሁለት ከባድ ፍንዳታዎች አራት ሰዎች ተገድለው ቢያንስ ሰባት ቆስለዋል። ለፍንዳታው ኃላፊነት የወሰደ ቡድን ባይኖርም ፖሊሶች የታገደው ኮሚኒስት ፓርቲ ሊሆን ይችላል የሚል ጥርጥር አላቸው። የፖሊስ ኃይል ባለሥልጣን ሺያም ላይ ግዋሊ ባለሥልጣኖች በሁለት የካታማንዱ መንደሮች የተፈጸሙትን ሁለት ፍንዳታዎች እየመረመሩ ነው። ዩናይትድ ስቴትስ ዛሬ በጦርነት የሞቱትን ዜጎቿን አስበውላለች። የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ጃፓንን እየጎበኙ በመሆናቸው ምክትል ፕሬዚዳንት ማይክ ፔንስ በአርሊንግተን ብሔራዊ መካነ መቃብር ላይ በሚገኘው ማንነቱ ያልታወቀ ወታደር መቃብር ላይ የአበባ ጉንጉን አኑረዋል። ዩናይትድ ስቴትስ ሕይወታቸውን ለሰጡላት ሁሉ ምንጊዜም ቢሆን በበቂ ልትክሳቸው አችልም ሲሉ ፔንስ በቦታው ለተገኙት በብዙ መቶዎች ለሚቆጠሩ ወታደራዊ ባለሥልጣኖችና ለሙታን ዘመዶች ንግግር አድርገዋል። በብዙ ሺዎች የሚቆጠሩ በቱርክ እስር ቤት የሚገኙ እስረኞች ሲያካሂዱት የቆየውን የ200 ቀናት ምግብ የማቆም አድማ አብቅተዋል። አድማውን ያቆሙት የኩርድ አማጽያን መሪ አብዱላ ኦካላን በ8 ዓመታት ውስጥ ለመጀመሪያ ጊዜ ጠበቃውን ለማግኘት ከተፈቀደለት በኋላ ነው። ያለመመገብ አድማ ያደረጋችሁት ጓዶቼ ሁሉ አድማው እንድታቆሙ እጠብቃለሁ ሲሉ ትናንት ለደጋፊዎቻቸው ጥሪ አቅርበዋል። በብሪታንያ፣ ፈረንሳይና ኢጣሊያ ትናንት እሁድ በተካሄደ ምክር ቤታዊ ምርጫ በአውሮፓ ህብረትና በአውሮፓ ውህደት ላይ የሚጠራጠሩት ወገኖች ከፍተኛ ድምፅ ማግኘታቸውን ታውቋል። 28 አባል አገሮችን በሚያቅፈው የአውሮፓ ህብረት ዙሪያ በየአምስት ዓመታቱ በሚካሄደው ምርጫ ከፍተኛ ውጤት አግኝተዋል። 751 አባላት ባሉት ምክር ቤት ውስጥ ከነበራቸው 155 መቀመጫ ወደ 169 ከፍ ብለዋል። ከዚህ ሁሉ ቀድመን ግን መቀመጫውን እዚህ አሜሪካ ዋሽንግተን ላይ ያደረገውና በአሜሪካ ውስጥ ተበታትኖ ያለውን ወገን እንዲነቃቃ በትምህርት ዕውቀት ትልቅ ጥበበኛ እንዲሆን ለመርዳት የተቋቋመው ማኅበረ ጊዮራን ዘኢትዮጵያ በትናንትናው ዕለት በተለያዩ ዘርፎች የላቁ ናቸው ላላቸው ወገኖች የሽልማትና እውቅና ስነ ስርዓት አከናውኗል። ባልደረባዬ አሉላ ከበደ በዚያው ነበረ። ስለነበረው ድባብና ስለ ተሸላሚዎቹ እንዲነግረኝ ስቱዲዮአችን ድረስ ጋብዘነዋል።
ቀደም ብዙ ተበታትኖ የሚገኘውን ኢትዮጵያዊ ለማነቃቃት ብልሃል ጥሩ አድርገ ገልጸዋል። 27 አመታት የተጓዘ ድርጅት ነው። በዚህ ድርጅት ለውቅና የበቁ ከዚህ ቀደም በላቀ ስራቸው፣ በወጣቶቹ ጎራ፣ በትምህርት ክንዋኔዎቻቸው፣ በማህበረሰብ ተሳትፏቸው ከፍተኛ ስራ የሰሩ ታዳጊዎችም ለውቅና ይበቃሉ። የዘንድሮ ግን ምናልባትም ከዚህ ቀደም ለ26 አመታት ካከናወኑት ሁሉ የተለየ ይመስለኛል። ቀዳሚው ምክንያት ሁሉም እንስተቶቻችን ሴቶች መሆናቸው ነው። 9 ሴቶችን ነው ያከበሩት። ከኢትዮጵያዋ የጠቅላይ ፍርድ ቤት ፕሬዝዳንት ማዛ ሽናፊ እስከ ታዋቂዋ የስነ ጥበብ ባለሙያ ጁሊ ምህረቱ በተለያየ ዘርፍ የተሰማሩ ኢትዮጵያውያትን አክብሯል። በአንጻሩ ደግሞ ምናልባትም ለዚህ ለወጣቶቹ ፕሮግራም ለጋቢና ተስማሚ የሚመስለኝ 6 ታዳጊዎች የነገዎቹ በልማድ አገር ተረካቢ ይባላሉ። በእርግጥ ተረካቢ የሆኑ ተስፋ ሰጪ 6 ወጣቶች ስራቸው ራሱ ታሪካቸው ሲነገር በእርግጥ በዚህ ጊዜ ነው ሁሉ የሰሩት የምትላቸው ወይም እንድትል የሚያስገድዱ 6 ወጣቶች ለውቅና በቅተዋል። እነኚህም ሙሉ በሙሉ ሴቶች ናቸው ማለት ይቻላል። አንድ ወጣት ወንድ ብቻ ነው በማከላቸው ያለው።
የሴቶች ትልቅ ምሽት ሆኖ አልፏል ማለት ነው ትናንትና።
በትክክል ሀብታሙ፣ እንዲያውም ብዙዎች እንዳሉት በመድረኩ ላይም እንደተሰማው ሰፋ አድርገውም ሌሎች ነገሮች እንዲያገናዝቡ የሚረዳ ነበርና መድረኩ የሴቶች አመት ብለውታል። እለቱ ብቻ ሳይሆን ወደ ኋላ ሄዶ በኢትዮጵያ የተከናወኑ ድርጊቶች ጋር የተያያዘ ይመስላል። እንደምታስታውሰው ጠቅላይ ሚኒስትር አብይ አህመድ የካቢኔያቸውን ከፊል በተለያዩ ኃላፊነቶችም ላይ የኢትዮጵያ የመጀመሪያውን ፕሬዚዳንት ጨምሮ ሴቶች ናቸውና ከእሱ ጋር ያያያዙት ይመስላል። በሚደረጉ ንግግሮች መሀል የምትሰማው የሴቶች አመት ሆኗል የሚሆነው ያስኬዳል።
ሰዎቹ የሚመረጡበት መስፈርት ተነግሮ ይሁን እንዴት ለዚህ ሽልማት እንደሚበቁ
በመድረኩ ዝርዝር ውስጥ አልገቡም። ግን በስራቸው ውስጥ ሲተረክ ገና የመጀመሪያ የስራቸው ፍሬ ሲነገር ለምን እንደተመረጡ ይገባሃል። የቀደመ አሰራርም መሰረት የያዘ አሰራርም ስላላቸው እሱንም መረዳት ይቻላል። የተነገረ ነገር በመድረኩ መጥቀስ ከቻልኩኝ ከታዳሚው ከህዝብ የተመረጡ እጩዎች እንደቀረቡላቸው እነኚህን እጩዎች ሁልጊዜም እንደሚያደርጉት በነጥቦች እየተያያዘ ቦርድ አላቸው። ቦርድ ነው የሚወስነው። የቦርድ አባላቱ ለውሳኔ እንዳበቁ ተናግረዋል። ሌላ ሰው እጩ ያልቀረበ ምናልባትም በስራው ከፍተኛ ክብር ሊገባው የሚችል ሊኖር እንደሚችል ማሰብ አይገድም። ነገር ግን የመጡትን ካሰብን በእርግጥ በመድረኩ ቢያንስ በቀረበበት መልኩ በወጣቶችም በአዋቂዎችም ጎራ የተመረጡት ወይም ለዚህ ክብር እውቅና ያበቁት ለምን እንደተመረጡ ለመረዳት ቀላል ይመስላል።
አንድ የመጨረሻ ጥያቄ፣ ከሽልማት ስነ ስርዓቱ በኋላ ያናገርካቸው ያወራሃቸው ሰዎች ይኖሩ ይሆን? ምን አይነት ምላሽ ሰጡ? ምን አይነት ስሜት አላቸው? ስለ አጠቃላይ ሽልማት ስነ ስርዓቱ
በርካቶችን አናግሬያለሁ። ከታዳሚዎችም ተሸላሚዎችንም አንድ በአንድ ጠርተን በአጫጭር ስሜታቸውን እንዲገልጡ የማድረግ እድል አግኝተናል። ሁሉም ጋር ማለት ይቻላል የሚጋባ ስሜት ነው ያየሁት። የደስታው ስሜት ከመሸለም ጋር ብቻም የተያያዘ ወይም የተገደበ አይመስልም። ሴቶች መሆናቸው ቀደም ብዬ እንደነገርኩ የተለየውን ሁኔታ ፈጥሯል። ስራዎቻቸውና ምናልባትም ኢትዮጵያ አሁን ካለችበት ሁኔታ አንጻር ተስፋ የሚሰጥ ነገር ይመኛል ሰው። በንግግሮቻቸው መካከል ያን የሰማሁት።
በጣም አመሰግናለሁ አሉላ። በዝርዝር ጉዳዩን እንግዲህ በምሽት ዝግጅታችሁ የምታቀርቡት ይመስለኛል።
ልክ ነው፣ እናቀርባለን በተከታታይ።
ሽርን ጋቢና ብላሻንጉል
ዘጋቢና ብላሻንጉል
ከጋቢና ጋር ስለሆናችሁ እናመሰግናለን። ወደ ቀጣዩ መሰናዷችን እንሻገር። የዓለም ባንክ ዓለም አቀፍ ትብብር ለትምህርት መዝገብ እንደሚያሳየው ከ25 ሚሊዮን በላይ ተማሪዎች በኢትዮጵያ ይገኛሉ። ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተሰማሩት እኒህ ተማሪዎች የሚያገኙት ትምህርት ጥራት ግን ከሚጠበቀው ያነሰ እንደሆነ የኢትዮጵያ መንግሥትን ጨምሮ የተለያዩ ተቋማት ይፋ ያደረጓቸው ሪፖርቶች ያመላክታሉ። እንዲህ ያለው የሀገር ተግዳሮትን ለመቅረፍ የኢትዮጵያ ትምህርት እንዲዘምን ብሎም ጥራቱን እንዲጠብቅ የመከረ መድረክ ከሰሞኑ ተስተናግዷል። እኛም በዚያው ነበርን። ያየነውን የሰማነውን አሁን እናካፍላችኋለን። ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከ6 ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን ልጆቻቸውን ለማስተማር የማይተጉ ወላጆች ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግስት ይተላለፋል። ተማሪ ቤቶችና አስተማሪዎችን የሚያዘጋጀው መንግስት ነው። ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ 1900 ዓመተ ምህረት። የዘመናዊ ትምህርት ምዕራፍ ጅማሮ ተደርጎ ከመታየው ከዚያ አዋጅ በኋላ የኢትዮጵያ የትምህርት ዘርፍ ብዙ አዋጆችን፣ ብዙ ለውጦችን፣ ብዙ ክስተቶችን አስተናግዷል። የመጀመሪያና የከፍተኛ ሁለተኛ ደረጃ ብሎም የከፍተኛ ትምህርት ተቋማት ግንባታ የመሰሉ ቁሳዊ መስፋፋቶች ባንድ በኩል፣ የትምህርት ፖሊሲዎች ፍርርቅ፣ የትምህርት ጥራት ጉዳይ ፈጠራቸው ሙግቶችና ምክክሮች በአመታት ውስጥ ተከታትለዋል፣ ተመዝግበዋል። ይህ አውድ በያዝነው ዘመንም ስለመቀጠሉ የሚያስታውሰን የምሁራንና አሳቢያን ምክክር ከሰሞኑ በዋሽንግተን ዲሲ ከተማ በኢትዮጵያ ኤምባሲ ተደርጓል። ትኩረታቸውን በትምህርት ላይ አድርገው የሚሰሩት ዋን ፒፕልና የኢትዮጵያ ሳይንስና አካዳሚ ኔትወርክ የዚህ ምክክር ደጋሾች ናቸው።
እሺ፣ ስሜ ዶክተር በሉ መታፈሪያ እባላለሁ። የምሰራው በናሽናል ኢንስቲትዩት ኦፍ ሄልዝ ነው። ይሄ ኦርጋናይዜሽን ግን የምመራው ዋን ፒፕል የሚባል የነን ፕሮፊት ኦርጋናይዜሽን አለን። የሚሰራው በአብዛኛው የኢትዮጵያ ገጠራማ ትምህርት ቤቶች ልጆች በተለያየ የትምህርት መሳሪያን መደገፍ ነው። ይህን የትምህርት ጥራትና ድርሻ ጥሩ ለማድረግ ወይም የመንግስትን ድርሻና እኛ በዳያስፖራ የምንገኝ በተለያየ የሳይንስ ኢንጂነሪንግ፣ ማቴማቲክስ ፊልድ ላይ ያለን ሰዎች ምንድን ነው ልናደርግ የምንችለው? የትምህርት ጥራቱን መጨመር እንዴት ነው የምንችለው? ነው አላማችን።
በዚህ መድረክ ላይ የተለያዩ ምሁራን የኢትዮጵያን የትምህርት ዘርፍ ያዘምናሉ፣ ተማሪዎችና መምህራንን ይጠቅማሉ ያሏቸውን ተሞክሮዎች አጋርተዋል። በማርሻል ዩኒቨርሲቲ የሁለተኛ ደረጃ ትምህርት ፕሮፌሰር የሆኑት ዶክተር ነጋ ደበላ ቴክኖሎጂና ትምህርትን ለማጣመር መወሰድ ስላለበት እርምጃ መላዎችን ካጋሩት መካከል አንዱ ናቸው።
አንድ ማድረግ የምንችለው ነገር ቢኖር ምንድን ነው? በሀገራችን ውስጥ በአሁኑ ሰዓት ያለው የትምህርት ስርዓት ይሄ ቾኬን ቶክ የምንለው ነው እና በኦንላይን የማስተማሩ ሁኔታ በጣም ውስን ነው። ኦንላይኑን ከተጠቀምን በአጭር ጊዜ ውስጥ በተለያዩ ቦታዎች ማዳረስ እንችላለን። ገጠር ውስጥ፣ ከተማ ውስጥ፣ ወለጋ ያለው፣ ጎንደር ያለው ወይም ጅጅጋ ያለው ሰው ሁሉን ለትምህርቱ አክሰስ ይኖረዋል። እኔ ያቀረብኩት ሙክስ ስለሚባሉ ወይም ማሲቭ ኦፕን ኦንላይን ኮርስስ የሚል ነው።
አስፈላጊ መረጃዎችን አደራጅቶ በየመስኩ የበቁ ምሁራንና ባለሙያዎችን ከተተኪዎች ጋር በሚፈለገው መጠን የተደራጀ የመረጃ ማዕከል ሊኖር እንደሚገባ በተመከረበት በዚህ መድረክ ላይ ዋና መቀመጫውን እዚህ ዋሽንግተን ላይ ያደረገው የኢትዮጵያ ባለሙያዎች መረብ በመጻሩ የፕ ባለሙያዎችን በማስተሳሰር ረገድ ስላደረጋቸው ጥረቶች ለታዳሚዎች አሰምተዋል። ከድርጅቱ መስራቾች መካከል አንዱ የሆኑት ሽመልስ መኮንን በመላው ዓለም የሚኖሩ ኢትዮጵያን ምሁራን ልምድና ዕድሎችን እንዲለዋወጡ የሚያደርጉ ግኝቶች እየተሞከሩ መሆኑንም ያወሳሉ።
አንደኛው ይሄንን እዚህ ያለን 5000 ዴታቤዝ ከኢትዮጵያ ጋር የማገናኘት ኦንላይን ላይ ፕላትፎርም ክሬት እያደረግን ነው። እሱ ፕላትፎርም የሚሰራው ነገር ምንድን ነው? ለምሳሌ በተለያዩ የትምህርት ተቋማት ውስጥ የሚገኙ ዩኒቨርሲቲዎች ሊሆን ይችላሉ፣ ሌሎች ተቋማት ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው፣ ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ለአንድ አስተማሪ ቢፈልጉ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ ወይም ደግሞ ለአንድ ወር ሊሆን ይችላል ለረጅም ጊዜ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ ወይም ኢንፎርሜሽን ይልካሉ። የእኛም ደግሞ አባላቶች ግዴታ አዲስ አካባቢ መኖር የለባቸውም። አውስትራሊያም፣ ኢንዲያም፣ ካሊፎርኒያም ቢሆኑ እዛ ላይ ሄደው ያ ዩኒቨርሲቲ በዛ ኤሪያ ላይ ሰው እንደሚፈልግ ስለሚያውቁ እዛ እርስ በርስ ተገናኝተው ያንን ነገር የማድረግ ይቻላል ማለት ነው።
መድረኩ በሶስት የኢትዮጵያ ትምህርት ዘመን ያለፉ ምሁራን የተገናኙበት ድልድይ ስለመሆኑም በአዘጋጆቹ በኩል ሲነሳ ነበረ። የቀደመውን ዘመን የትምህርት ምዕራፍ በመጽሐፍ መልክ ደጉሰው ያቀረቡት ዶክተር አክሊሉ ሀብቴ በዚያ ከነበሩት መካከል አንዱ ናቸው።
መቼም ዋናው እኔ ደስ ያለኝ ከቀረቡት ሀሳቦች የትምህርት መዳረስ ለመላው ኢትዮጵያ እንዲሆን ጥረት መደረጉ ነው። መሰረቱ እሱ ነው። ቀደም ሲል አንድ ቦታ መጀመር ነበረበት። ገና ሀሁ እኮ ብሎ ነው የተጀመረው በአጼ ኃይለ ሥላሴ ጊዜ። አሁን ግን ያንን ቀጥሎ በመላ ኢትዮጵያ ትምህርት ባልተዳረሰባቸው ጭምር በተለይ እንዲትምህርት እንዲዳረስ ትምህርት ለሁሉም እኩል እንዲዳረስ ጥረት ይደረጋል የሚለው ነገር በእውነቱ ተዳርሶ በእድሜ ባየው ደስ ይለኛል፣ ባይሆንም ይዳረሳል ብዬ ተስፋ አደርጋለሁ።
ዶክተር አበበ ከበደ የማህበራዊ የመገናኛ አውታሮችን ለሚያዘወትር ኢትዮጵያዊ አዲስ ሰው አይደሉም። በሰሜን ካሮላይና የኤኤንቲ ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አበበ ከ10 ዓመታት በላይ የትምህርት ቁሳቁሶችን ወደ ኢትዮጵያ ሲልክ የባጀው የኢትዮጵያ ሳይንስና አካዳሚ ኔትወርክ መስራች ናቸው። አሁንም አልቦዘኑም። እሳቸው ሁሉም ያለውን እውቀት ለተጠሙ የሚያደርስበት የትምህርት ዘመቻ ለምን እንደሚያስፈልገው ግተውኛል።
አሁን ዘመቻው እንዴት ነው? አሁን የሚቀጥለውን ዘመቻ ልንገር እንዴት እንደሆነ። ባለፈው ዓመት የሰራው ነው። አሁን በ2019 በፈረንጅ ከዲሴምበር እስከ ጃንዋሪ ባለው ፒሪየድ ዘመቻ ይካሄዳል። ዘመቻውን እንዴት ነው ኦርጋናይዝም እናደርገው? ኦኬ፣ ሀብታሙ ኢትዮጵያ ትሄዳለህ ለገና ትባላለህ። አዎ እሄዳለሁ ካልክ በል 2-3 ሰዓት አለህ እንደው ቮለንቲር የምታደርገው። እሺ ካልክ በጣም ኢንፎርማል ነው። ኦኬ፣ እሺ ካልክ ዞሮ ዞሮ ኢትዮጵያ መሄድህ አይቀርም ማለት ነው። ያችን 2 ሰዓት ከሰጠህን ከሆነ ትምህርት ቤት ጋር እናገናኘህና የምትፈልገውን ነገር ሰርተህ አግዘህ መምለት መጣል ማለት በምን አለፋ አስትሮፊዚክስ በለው ማቴማቲክስ በለው በሜዲሲን በምን ያሉ ተሰባስበን እንዲህ ተጠራርተን ማለት ነው ወደ ኢትዮጵያ እንሄዳለን። እንግዲህ ፕሮሰስ አለው ግን እዛ የሚቀበልህ ያስፈልጋል። ዝም ብለህ ሄደህ በራ እንኳ ክተሽ አሁን ሌክቸር ላድርግ ብትል እዛ አይቀበልም ማን ነው እና ውስጥ ለውስጥ ግን እንገናኛለን።
ኢትዮጵያ ትምህርት ለሁሉም ወገን እንዲዳረስ የምታደርገውን ጥረት በርካታ ዓለም አቀፍ ተቋማት በመልካም አብነት ይጠቅሱታል። የዓለም ባንክ ዓለም አቀፍ ትብብር ለትምህርት መርሃ ግብር እንደጠቀሰው በአሁኑ ሰዓት ከ25 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ ተሰማርተው ትምህርት በመቅሰም ላይ ናቸው። ሆኖም የትምህርት ሽፋኑን ያክል የጥራቱ ነገር የሚያወላዳ አልሆነም። ኢትዮጵያ መንግስት በኢትዮጵያ አቆጣጠር ከ2008 ዓመተ ምህረት እስከ 2012 የትምህርት ዘርፉን ለማሳደግ ስለዘረጋው መርሃ ግብር የድርጊት እቅድ ይፋ ባደረገበት ጥራዝ ላይ ቀደም ብለው የታዩ የተጠበቀውን ያክል እውቀት ያለመጨበጥ፣ ውጤት ያለማምጣት፣ ትምህርትን ማቋረጥና መደጋገምን የመሰሉ ችግሮች የትምህርት ጥራት ግብዓቶች በአመርቂ ሁኔታ ካለመገኘታቸው ጋር የተያያዙ ስለመሆናቸው አትተዋል። ተሰጥኦና ልምድ ያላቸው መምህራን ማነስና የመማር ማስተማር ቁሶች እጥረት ከችግሮቹ መካከል ጎልተው የተጠቀሱ ናቸው። በአንጻራዊነት በመልካም ደረጃ ላይ በሚገኙ የውጭ ሀገራት የተማሩ የሚያስተምሩ፣ በተለያየ የስልጣን ደረጃዎች ላይ የሚያገለግሉ ትውልደ ኢትዮጵያንና ኢትዮጵያውያን የሐሳብና ቁስ መዋጮ በእርግጥም የሚያስፈልግበት ጊዜ መሆኑን ውይይቱ ግልጽ ካደረጋቸው ጉዳዮች መካከል ዋናው ሆኖ አልፈዋል ማለት ይቻላል። በናቲ ማን ሙዚቃ አፍታ ወሰድን አድማጮች። ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮ የሚተላለፍላችሁ መሰናዶ ነው። ወደ ቀጣዩ ዝግጅት እናምራ። ኢትዮጵያ ውስጥ የእጅ ስልኮችን መሰረት ያደረጉ አገልግሎቶች እየተስፋፉ ነው። ከሶስት ዓመታት ወዲህ ስራ የጀመረው ሄሎ ካሽ የሚባለው አውታር ከእነዚህ መካከል አንዱ ነው። አጀማመሩን በገንዘብ መላላክ ላይ ያደረገው አገልግሎት ዛሬ በጤና፣ በገበያ ጥናትና ሥራ በማፈላለግ ዘርፎች ላይ አስፋፍቷል። ቤልካሽ በተሰኘ ተቋም ጥላ ስር እየተደረጉ ስላሉ የቴክኖሎጂ ውጥኖች የሄሎካሽ አገልግሎት ምክትል ሥራ አስኪያጅ የሆኑት አቶ ዘውዱ አሰፋ ከእኛ ጋር ቆይታ አድርገዋል። ቆይታችን የሚጀምረው የአገልግሎቱን ምንነት ከሚያስረዱበት አፍታ ነው።
ሄሎካሽ ማለት የሞባይል ቴክኖሎጂን ተጠቅሞ ገንዘብ ማዘዋወር፣ የሞባይል ካርድ ወይም ኤርታይም መግዛት፣ ክፍያ መፈጸም፣ እነዚህን የመሳሰሉትን ሰርቪሶች መስጠት ይቻላል። ግን ዋናው ምንድን ነው? ሄሎ ካሽ ይህንን እኛ የምንሰራው ከፋይናንሻል ኢንስቲቱሽን ማለት ከባንኮች እና ከማይክሮ ፋይናንስ ጋር ሆነን ነው። ለእነሱ ነው ይህን ፕሮዳክት የምንሰጣቸው፣
ከገንዘብ ነክ ተቋማት ጋር።
ትክክል። እነሱ ደግሞ ይህንን ቴክኖሎጂ ተጠቅመው ለካስተመሮቻቸው ይህንን ፕሮዳክት እያስተዋውቁና እንዲጠቀሙ ያደርጋሉ። ደንበኞቻቸውን
በጤና በገበያ ጥናትና በመሰል ጉዳዮች ላይም እንደሚሳተፍ ተቋማችሁ ሰምተን ነበረ።
እርግጥ ነው ጤናን በተመለከተ ሄሎ ዶክተር የሚባል ሰርቪስ አለ። ይህ ሄሎ ዶክተር ማለት እንግዲህ በዚሁ ሞባይልን በመጠቀም ዶክተሮቹ ሜዲካል አድቫይስ የሚሰጡት ነው ለሰው ማለት ነው። ይህንንም የሚደረገው ሰዎቹ እንግዲህ ክፍያቸውን ይችን እንደ አድቫይዝ እንደመውሰድ ክፍያቸውን እንደ ሰብስክሪፕሽንም ሆኖ የሄሎ ካሽን ክፍያ ተጠቅመው በባንካቸው በኩል እየከፈሉ ይህን ሰርቪስ የሚጠቀሙበት ነው። ሌላው ደግሞ እንደዚሁ ሄሎ ሶላር የሚባል የሶላር ፓነል ቻርጀር እስከ ቲቪ ድረስ የሚደርስ ሰዎች አቅማ የማይፈቅድላቸው ይሄ ኦፍ ግሪድ የሚባለው መብራት የሌለበት ሩራል የሆነ ኤሪያ ውስጥ የተወሰነች አማውንት ከፍለው ያንን ይወስዱና ያንኑ ደግሞ በፔመንት እንደዚሁ በሄሎ ካሽን ተጠቅመው ያንኑ ኔትወርክ ተጠቅመው መክፈል እንዲችሉ የሚደረግበት ሰርቪስ ነው። እንደዚሁ ሄሎ ጆብስ የሚላል፣ ይሄ ደግሞ ስራን በተመለከተ ነው። ይሄ ደግሞ ሰሪና ቀጣሪና ተቀጣሪዎችን የሚያገናኙበት ፕላትፎርም ነው። ኮል ሴንተር ፕሮቫይድ በማድረግ እዛ ላይ ሰው ደውሎ ራሱን ሬጅስተር አድርጉ፣ ቀጣሪዎቹ ያንን አይተው ዳይሬክትሊ የሚያገኙበትና በአጠቃላይ እነዚህን የሚያገናኙበት ፕላትፎርሞች ናቸው።
እንደተረዳሁት የእናንተ አገልግሎት የእጅ ስልክን መሰረት ያደረገ የቴሌኮሙኒኬሽን ዝርጋታና የኢንተርኔት ዝርጋታ ውስጥም ንክኪ ያለው ጉዳይ ነው። ኢትዮጵያ ውስጥም ብቻ አይደለም፣ በብዙ የአፍሪካ ሀገራት የቴሌኮሙኒኬሽን ዝርጋታው የኢንተርኔት ሽፋኑ ያን ያህል የሰፋ አይደለም። ስራችሁን ለማከናወን ይሄ ነገር የተወሰነ ፈተና የለውም ወይ? ይህን በማከናወን ሂደት ውስጥ
ትክክል ነው የቴልኮ ችግር ይኖራል። ግን ዋናው ምንድን ነው? እኛም እዚህ በቆየንበት ሰዓት ብዙ ቴክኖሎጂ ዲቨሎፕ የሚደረጉት ይህንን ታስቦ ነው። አሁን ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፐንደንት አይደሉም፣ ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ኢትዮ ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህን ሰርቪሶች ማግኘት ይችላል። የምንሰራቸውን ቴክኖሎጂዎች ሁልጊዜ ይሄ ምንድን ነው የሚባለው ኦንላይን እና ኦፍላይን የሆነ
የኢንተርኔት አገልግሎት ቢኖርም ባይኖርም የሚሰራ አገልግሎት።
ትክክል። እንዲያውም ብዙ ኢንተርኔት ጋር እንደምታውቁት አሁን ከበረጁም እየተሻሻለ ቢመጣም ከከተማ ግን ወጣ በምንልበት ጊዜ አስቸጋሪ ነው። የስልክ ግን የትሪጂም ሆነ የቱጂ ካቨሬጅ ከኢትዮጵያ ከአዲስ አበባ ሲወጣ በብዙ አካባቢ ካቨሬጅ ስላለ ያንን ቴክኖሎጂ ተጠቅሞ እነዚህ ሰርቪሶች የሚገኙበትን ነው ምን ፎከስ አድርገን የምንሰራው። ብዙ ፕሮዳክት የምናወጣው ይህንን ግንዛቤ በመክተት ነው።
በትናንትናው ዕለት የአፍሪካ ህብረት የተመሰረተበት 15ኛ ዓመት ተዘክሯል። 18ኛ ዓመት ተዘክሯል። ይቅርታ አድማጮች። የአፍሪካ ህብረት ሲነሳ በዚሁ ቀን ከ56 ዓመታት በፊት የተመሰረተውን እናት ተቋም የአፍሪካ አንድነት ድርጅት ውለታን ሳያነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመስረት ሂደት ውስጥ ኢትዮጵያ ሚና ተመዝግቧል። ይህን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት ኢትዮጵያን እስከ የውጭ ጉዳይ ሚኒስትርነት ድረስ ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በዚህ የአሜሪካ ድምፅ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን እናሰማችኋለን።
ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞንሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ የባሰ ልዩነቱ እየሰፋ መሄድ ጀምሮ ነበር። እንደ አጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ነበርኩ። ሁለቱም ጋር ስብሰባ እንድንካፈል ጥሪ መጣልን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዛ ጊዜ እቺም የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው በጊዜው የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ ነበሩ። በሳቸው ምክንያት ይሄ መከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛባ ወዳለው ሞንሮቪያ ግሩፕ የሚባለው ሌጎስ ላይ ስብሰባ ያደርግ ነበረ። እዛ ሄድን። ጥሩን ቀድሞ ስለደረሰን ሄነና ለአንድ ቀን ንጉሠ ነገሥቱ መጡ። ቀጥሎ ያለው የሞንሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ከዛ በኋላ ደግሞ ለካዛብላንካዎች ምን ብለናቸው ነበር? በዚህ አመት አንችልም፣ በሚመጣው አመት ስብሰባችሁ ተከፋፍለን ያለን ብለን ነግራቸው ነበር። እንዳጋጣሚ እነሱ ደግሞ ከሁለት ሳምንት በኋላ ካይሮ ላይ ስብሰባ አድርገው ነበር። ስብሰባ አድርገው እዛው ስብሰባ እንዳለቀ ፕሬዚደንት ሴኩቱሬ የነዚህ ጊኒ ፕሬዚደንት የነበሩት በጊዜው በጣም ተወዳጅ ፕሬዚደንት ነበሩ፣ በኋላ ጊዜ ሳይለውጣቸው እሳቸው ኢትዮጵያን እንዲጎበኙ ጥሪ አደረግላቸው። በዛ ጊዜ ንጉሠ ነገሥቱ አስመራ ነበሩ። በጥር ወር ነው አስመራ መጡ። ከመጡ በኋላ የጊኒው ፕሬዚደንት አሳመናቸው። ምንድን ነው ይሄ የአፍሪካዎች መለያየት እየሰፋ ጊዜ ከሰጠ ቁጥር እየባሰ በኋላ መመለስ ያቅተናል፣ አሁኑ መቅጨት አለብን። ስለዚህ እኛ የሚመጣው ዓመት የሌጎስ ስብሰባ የመላው አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ተባበሩን አላቸው። እሺ አሉ። ከዛ የጋራ ኮሚኒኬ ወጣን። የጋራ ኮሚኒኬ እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞንሮቪያ ግሩፕ ስብሰባ የመላው አፍሪካ ስብሰባ እንዲሆን ተስማምተዋል የሚል ወጣ። በዚሁ መሰረት እሳቸው የካዛብላንካን ወገኖች ላግባቡ፣ እኛ ደግሞ በበኩላችን እነዚህ የሞንሮቪያንና ደግሞ የካዛብላንካንም እንድናግባባ ተወሰነ። ይሄ ከተወሰነ ከተያየም በኋላ ደብዳቤ ለመሪዎች ሁሉ ተጻፈ። በጊዜው ለነበሩት መሪዎች ያን ደብዳቤ የንጉሠ ነገሥቱን ደብዳቤ ጄኔ በየካፒታሎቹ በየመናገሻ ከተማዎቹ መዞር ጀመርኩ። በዛ ጊዜ ልዩ ጻፌ አቶ አያሌው ወንደፍሮ ይባል ነበር። እሱ ከሱ ጋር ይጋ ነበር። ተካይሮ ጀምረን በሰሜን አፍሪካን አዳርሰን ከዛ ምዕራብ አፍሪካ ሄደን ደብዳቤዎች ሁሉ አዳርሰን ሁሉ ቦታ ደግሞ መልስ ሳይሰጡን ከተማውን እንዳለቅ ወሰንኩኝ። እንዳጋጣሚ ሁሉም በሶስት ቀን ጊዜ ውስጥ መልስ ሰጡኝ። መልሱም ደግሞ ድጋፍ ነው፣ እንቀበላለን፣ እንመጣለን የሚል ነው። በጊዜ የነበሩት 32 አገሮች ነበሩ። 32ቱም አገሮች አዲስ አበባን ስብሰባ እንቀበላለን ብለው መልስ ሰጡ። በዚሁ መሰረት ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት 55 ነው በእኛ በ63 በፈረንጅ አቆጣጠር አዲስ አበባ ሊሆን ይችላል።
አብራችሁን ስላመሻችሁ በጣም እናመሰግናለን አድማጮቻችን። በመስተንግዶው ሀብታሙ ስዩም፣ በድምፅ ምህንድስና ሞክቢል ያቤረው አብረናችሁ አምሽተናል። በነገው ጉዞ እንገናኛለን። ሰናይ ምሽት ይሁንላችሁ።
Tun radio ni sagale amerikati.